ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በቅድሚያ ወደ ባህር ዳር እናመራለን። ከሁለት አመት በፊት በባህር ዳር ከተማ ለተቃውሞ ወጥተው ህይወታቸውን ያጡና የአካል ጉዳት የደረሰባቸው ነዋሪዎችና ቤተሰቦችን ለመርዳት የከተማዋ ወጣቶች ባደረጉት የገንዘብ ማሰባሰብ 2.2 ሚሊዮን ብር ለመሰብሰብ ችለዋል።
እነዚህን በእኛ ስትሉ ነው ዋጋ የከፈላችሁ ብለን ሐሳባችን የምንገልጽላችሁ በምን መንገድ ነው በማለት ሐሳባን ስተው ድጋፍ እናሰባስብና እስቲ ምን ጠይቅበት መንገድ እነሱን ምናይበት መንገድ እንፈልግ ብለው ሐሳቡን አነሱ። እግዚአብሔር የተመሰገነ ይሁን፣ አዲስ አበባ ያሉ ባለሀብቶች ያለ ምንም ማቅማማት ይሄን የተባለውን 2.2 ሚሊዮን ብር ከ10-15 ከማይሆኑ ግለሰቦች አግኝተዋል።
በሌላ ዘገባ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራር አባላት ትናንት ምሽትም አዲስ አበባ ገብተዋል።
በሰላማዊ ሁኔታ የሚገኙበት ከሆነ ወደ ጦርነት የሚገባበት ምንም አይነት ሁኔታ የለም። ስለዚህ ወደ ሀገር ገብተን ህዝባችን ማወያየትና መታገል ኦልሬዲ የራሱ የድርጅት ውሳኔ ነው።
የትግራይ ክልላዊ መንግስት የኢትዮ ኤርትራ የሰላም ስምምነትን እንደሚደግፍ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አስታወቁ።
እንከባበር ነው የተባለው መልእክቱ ስለ ተከባብረን ሀገራችን ወደፊት መሰላት ነው። ካልተከባበርንስ ልንበታተን ነው። ለመበተን ስለተፈለገ አይደለም። ይበዛ ከሄደ ግን ችግር አለው። ለዚህ ነው እንከባበር የሚለው መልእክት ተላለፈ። የኛ አቋም ተከባብረን እንኖር ነው። ትግላችንም የትግራይም ለዛ ነው። በእኩልነት ምንኖርባት አገር ነው የምፈልገው ነው። አንዴ በላይ አንዴ ወደታች የሚባል አናውቅም።
በአዲስ አበባ ለጠቅላይ ሚኒስትር አብይ አህመድ በተሰናዳ የህዝብ የድጋፍ ሰልፍ ላይ ፈንጅ አፈንድተዋል በሚል የተጠረጠሩ ሰዎች ላይ አቃቤ ሕግ ክስ አደራጅቶ እንዲያቀርብ የመጀመሪያ ደረጃ ፍርድ ቤት ፈቀደ የሚሉ ዘገባዎችንም ይዘናል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ኢትዮጵያ ለአባይ ግድብ ግንባታ አዲስ ስራ አስኪያጅ ሾመች። ባለፈው ሐምሌ 19 ቀን በተገደሉት ዋና ስራ አስኪያጅ ስመኘው በቀለ ቦታ ምክትላቸው የነበሩት ኤፍሬም ወልደ ኪዳን ናቸው የተሾሙት።
በሰኔ 16ቱ የጠቅላይ ሚኒስትር አብይ አህመድ ድጋፍ ሰልፍ ላይ የቦምብ ጥቃት ሰንዝረዋል ተብለው በተጠረጠሩ ሰዎች ላይ አቃቤ ሕግ ክስ አደራጅቶ እንዲያቀርብ የፌዴራል መጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ፈቅዷል። የአዲስ አበባ ችሎት ኮሚሽነርን ጨምሮ የሌሎችን የፖሊስ መኮንኖች ዋስትና ጉዳይ ለመወሰን ለነገ ቀጠሮ ይዟል።
የጸረ ሙስና ዘመቻዬ ከብዙ ወዳጆች ጋር የሚያጣላኝ ቢሆንም አላቆምም ሲሉ የኬንያው ፕሬዚዳንት ኡሁሩ ኬንያታ ተናገሩ። የኬንያው ፕሬዚዳንት ኡሁሩ ኬንያታ ይህንን የተናገሩት መንግስታቸው ሙስናን ለመዋጋት የጀመራቸውን እርምጃዎች እንደሚቀጥል ባስታወቁበት ወቅት ነው።
የሶሪያ ሽምቅ ተዋጊዎች ይዞታ በሆነው ኢድሊብ ክፍለ ሀገር ውስጥ በሚገኘውና የጦር መሳሪያ ማከማቻቸው ብቻው መሆኑ በታመነበት ስፍራ በደረሰ ፍንዳታ የሞቱት ሰዎች ቁጥር ወደ 69 ከፍ ማለቱን አንድ የሶሪያው ጦርነት ተቆጣጣሪ አስታወቀ። ዋና ቢሮውን ብሪታንያ ውስጥ ያደረገው ይኸው የሶሪያ ሰብአዊ መብት ተቆጣጣሪ ቡድን በሰጠው መግለጫ ትላንት እሁድ ቱርክ ድንበር አቅራቢያ ባለችው ሳራማዳ ከተማ አጠገብ በደረሰው ፍንዳታ በርካታ ሰዎች እንደተጎዱና የሟቹ ሰዎችም ቁጥር ሊጨምር እንደሚችል አስታውቋል።
ባለፈው ሳምንት የኢንዶኔዥያን ላምቦክ ደሴት በመታው ኃይለኛ ርዕደ ምድር የሞቱት ሰዎች ቁጥር 430 በላይ መድረሱ ተገለጠ። የሞቱና የቆሰሉ በአጠቃላይ በሆነው የአደጋ በክትትል ወቅት ፍለጋው እንደቀጠለ በመሆኑ የሟቾች ቁጥር ሊጨምር እንደሚችል የኢንዶኔዥያ የአደጋ መከላከያ ሚኒስቴር ያወጣው መግለጫ አክሏል።
ታይዋን ውስጥ በሚገኝ አንድ ሆስፒታል ላይ በደረሰ ቃጠሎ 9 ሰዎች ሞተው ሻንጋይ ውስጥ ደግሞ የተሰቀለ ማስታወቂያ ወድቆ 3 ሰዎችን ገድሏል። በዚሁ ቴፒ ቲዋዋኒ ውስጥ በደረሰው ቃጠሎ ሌሎች 15 ሰዎችም መቆሰላቸው ታውቋል።
በስተመጨረሻም የዩናይትድ ስቴትስ መንግስት ከጣለብን ማዕቀብ የበለጠ ብልሹ የመንግስት አስተዳደር ኢኮኖሚያችንን ጎድቶታል ሲሉ የኢራኑ የበላይ መሪ አያቶላ አሊ ሆመኔ በዛሬው ዕለት መናገራቸው ተሰማ። የምሽቱ ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይከተላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ካድማስ ንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በቀዳሚው ዘገባችን ወደ ባህር ዳር ነው የምናመራው። ከሁለት አመታት በፊት በባህር ዳር ከተማ ለተቃውሞ ወጥተው ህይወታቸውን ያጡና ያካል ጉዳት የደረሰባቸው ኗሪዎችና ቤተሰቦችን ለመርዳት የከተማዋ ወጣቶች ባደረጉት የገንዘብ ማሰባሰብ 2.2 ሚሊዮን ብር ለመሰብሰብ ችለዋል። አስቴር ምስጋናው ከአማራ ክልሏ መዲና እንደዘገበችው ነሐሴ 1 ቀን 2008 ዓ.ም ተመረጠ በተካሄደው የተቃውሞ ሰልፍ ተጎጂ ለሆኑ እርዳታው ትናንት ተሰጥቷል።
ከሁለት አመት በፊት በሀገሪቱ የተንሰራፋው ቅጥ ያጣ የመልካም አስተዳደር ችግር፣ ስራ አጥነት፣ ሙስና፣ የሰብአዊ መብት ጥሰት ያንገበገባቸው የባህር ዳር ከተማ ወጣቶች ነሐሴ 1 ቀን 2008 ዓ.ም ነበር የተቃውሞ ድምጻቸውን ለማሰማት አደባባይ የወጡት። ታዲያ በዚህ ዕለት በርካቶች ቆሰሉ፣ ጥቂቶቹ ሞቱ። ያኔ ልጃቸውን ያጡ እናት ዛሬ የሚያነባሉ።
ረተወጥ ተውልየ ረተው ባልኩት እንግዲህ ጀምርሽ ዝም በያንቺ ምንም ያልሆን አለኝ ዝም ቀረ።
ወጣት ዮናስ ጋሻው ነሐሴ 1 ቀን 2008 ዓመተ ምህረት የተካሄደውን የተቃውሞ ሰልፍ አንተ ነህ ያቀናበርከው ተብሎ ታስሮ እንደነበርና ለጀሮ የሚከብድ የሰብአዊ መብት ጥሰት እንደደረሰበት ነግሮናል።
ሽው ፓራዛይድናል ይሄኛው አክቹአሊ አይጣጣፍም ግን ቀኝ ግሬ ይሄን እንደምታዩ ቫይብሬት እያደረገ ነው።
ወይዘሮ የትነበርሽ መንግስቱ የ70 አመት ሽማግሌ ናቸው። ልጃቸው ይታይ ካሳ የቀን ስራ እየሰራ ነበር የእለት ጉርሳቸውን የሚሸፍንላቸው። ይታይ ዛሬ የለም እናትም እስካሁን ያነባሉ።
ልጅ በባጃጅ ወንድ ልጅ ቀዱ ስራ ያለ ትምህርቱን ጨርሶ ትምህርት ቀረበት ያኑ ነበር የሚጠብቅ ምንም የለው ለጭንቀትየ ለቀመ ለላብት እየሰጣ እጃችን ብር ያመጣልኛል ምንም ገዘው ከለም ገዘው ነበር ምን ይሸሸጋል ለትዳር አለ በቃ ግን አድጋድግ ሲል
ሰባት የባህር ዳር ከተማ ወጣቶች ኮሚቴ በማቋቋም ገቢው ለተጎጂ ቤተሰቦችና የአካል ጉዳት ለደረሰባቸው ወገኖች የሚውል የገቢ ማሰባሰቢያ ፕሮግራም በቅርቡ አካሂደው ነበር። በዚህም ከባህር ዳር ከተማ ነዋሪዎችና የክልሉ ተወላጆች ከሆኑ ባለሀብቶች 2.2 ሚሊዮን ብር ሊሰበሰብ መቻሉን የኮሚቴው አባል አቶ በዛብህ ጥሩነህ ተናግረዋል።
እነዚህን በእኛ ስትሉ ነው ዋጋ የከፈላችሁ ብለን ሐሳባችን የምንገልጽላችሁ በምን መንገድ ነው በማለት ሐሳባን ስተው ድጋፍ እናሰባስብና እስቲ ምን ጠይቅበት መንገድ እነሱን ምናይበት መንገድ እንፈልግ ብለው ሐሳቡን አነሱ። እግዚአብሔር የተመሰገነ ይሁን አዲስ አበባ ያሉ ባለሀብቶች ያለምንም ማቅማማት ይሄን የተባለውን 2.2 ሚሊዮን ብር ከ10-15 ከማይሆኑ ግለሰቦች አግኝተዋል።
ትላንት በተደረገው የድጋፍ ስነ ስርዓት ላይ 79 የአካል ጉዳተኛ ለሆኑ ለእያንዳንዳቸው የ15000 ብር 24 ህይወታቸውን ላጡ ቤተሰቦች ደግሞ ለእያንዳንዳቸው የ30000 ብር ገንዘብ በድምሩ ለ103 ሰዎች ድጋፍ ተደርጓል። ስለተደረገላቸው ድጋፍ እነ ዮናስ እንዲህ አመስግነዋል።
በጣም ከጎንሽ ሰው እንዳለ ነገም ከነገም በኋላ አልተጎዳንም። እንደዛ አይነት ጭላንጭል ማየት እንደዛ አይነት ባላብቶች በዚህ ሰዓት ከእንደዚህ ከፖለቲካኛ ጎን መቆማቸው ለኔ ትልቅ እርካታ ነው ያለኝ።
በዚህ ዝርዝር ውስጥ ስማቸው ያልተካተቱ ነገር ግን የጉዳቱ ሰለባ የሆኑ ሰዎች ካሉ እስከ ነሐሴ 25 2010 ድረስ ህጋዊ መስረጃ ይዘው ወደ ከተማ አስተዳደሩ በመሄድ መረጃና እርዳታ ማግኘት እንደሚችሉ ኮሚቴዎች ይናገራሉ። ትላንት በተደረገው የድጋፍ ስነ ስርዓት ላይ አዲሱን የባህር ዳር ከተማ ከንቲባ አቶ ሙሉቀን አየን ጨምሮ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ሴት እየተከታተላችሁ የምትገኙት የጋቢና ቪኦኤ ዝግጅታችን ነው። ወደሚቀጥለው ዘገባችን እናልፋለን። የተናጠል ተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትላንት ማምሻውን አዲስ አበባ ገብተዋል። ወደ ሀገር ውስጥ ገብተው በሰላማዊ መንገድ ለመታገን የወሰኑት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በርካታ ለውጦች እየታዩ በመሆናቸው እንደሆነ የድርጅቱ ቃል አቀባይ ገልጸዋል። ሻንጣችንን ይዘን የመጣ ነው አንመለስም ሲሉም ተናግረዋል። የኦብነግ ውሳኔ ለተጀመረው የለውጥ ጉዞ ትልቅ አስተዋጽኦ ያበረክታል ያሉት ደግሞ የመንግስት ኮሚኒኬሽንስ ጽህፈት ቤት ሚኒስትር ዲኤታ አቶ ካሳሁን ጎፌ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ነፍጣንግቶ ለአመታት ከመንግስት ጋር የተዋጋ በበርካታ ጉዳዮች ላይ የሚመረረ ተቃውሞ ሲያሰማ የቆየ ድርጅት ነው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ። በተለያዩ ጊዜያት በሶማሌ ክልል ለተፈጸሙ ጥቃቶችም ኃላፊነት የወሰደባቸው አጋጣሚዎች ነበሩ። ከ11 አመታት በፊት በሚያዚያ 1999 በተፈጸመ ጥቃት 65 ኢትዮጵያውያንና 9 የቻይና የነዳጅ ፍለጋ ሰራተኞች ሲገደሉ የድርጅቱ ፈጻሚ እኔ ነኝ ሲል ኃላፊነት መውሰዱ ከነዚህ አጋጣሚዎች መካከል ይጠቀሳል። የኢትዮጵያ መንግስትም እስከ ቅርብ ጊዜ ድረስ ኦብነግን ከኦነግና ግንቦት ሰባት ጋር በአሸባሪነት ፈርጆት ቆይቷል። ዛሬ ግን ሌላ ቀን ነው። የኦብነግ ከፍተኛ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ካንዶር በፊት በአስመራ በተካሄደ ጉባኤ ወቅታዊውን የኢትዮጵያ ሁኔታና ቀጣይ የትግል ስልቶችን መገምገማቸውና አገር ውስጥ ለመግባት መወሰናቸውን ነው የድርጅቱ ስራ አስፈጻሚ ኮሚቴ አባል ሻለቃ አሊ ሳሚሬ ሲጋድ ለአሜሪካ ድምጽ የተናገሩት። እዚሁ አዲስ አበባ ካሉበት በስልክ ያነጋገርኳቸው ሻለቃ ሳሚሬ ሲጋድ እንደሚሉት ትናንት የተኩስ አቁም ስምምነት ያወጁት ወደ አገር ቤትም የተመለሱት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ እየታዩ ባሉ ለውጦች ምክንያት ነው።
በተለይ ዶክተር አብይ ከመጡበት በኋላ አጥቶ ብዙ ለውጦች ታይቷል። ብዙ እስረኞች ተለቀዋል። ብዙ የሰብአዊ መብት ድርጅቶች የተለያዩ ሀገራት ክፍሎች እንዲገቡና እንዲቀሳቀሱ ተደርጓል። በተለይ አሸባሪ ተብለው የተፈረጁትን ድርጅቶች እንደ ኦብነግ እንደ ኦነግ እና እንደ ግንቦት ሰባት አይነቶቹ የኢትዮጵያ መንግስት ሚኒስትሮች ምክር ቤት ከአሸባሪነት አውጥቶ ተወካዮች ምክር ቤት ደግሞ ከወራት በፊት ከአንድ ወር በፊት ነበረ ይህንን ነገር ያጸደቀውና ከአሸባሪነት ያወጣል። ወደ ሀገራችን መግባት እንደምንችል ደግሞ እዛ ላይ ታንክ ተደርጓል። ብዙ እስረኞች ተለቋል። በተለይ ደግሞ ለብዙ አመታት አስር ከአመታት በላይ ታይቶ የት እንዳሉ የማናውቃቸው የኦብነግ ከፍተኛ አመራር እስረኞች ተለቋል እና በሽር መፍታት እና አዲክሪ ሙሴ ተለቋል። ኮማንደሮቹ የሰላም ጥሪ ደግሞ ቀርቦልናል። ያ ሰላም ጥሪ ተግባር ላይ ለማዋል እንድችል ያንም ውሳኔ አስተላልፈናል።
ኦብነግ በሰላማዊ መንገድ ኢትዮጵያ ውስጥ ለመንቀሳቀስ ትግሉን እዚሁ አገር ውስጥ ሆኖ ለማድረግ ወደ አገር ውስጥ ገባ ማለት ይቻላል? አሁን ባላችሁበት ሁኔታ ነው ወይስ ገና ለድርድር ነው የገባችሁት?
እኛ እኮ አንመለስም። ሻንጣችን ይዘን ነው የመጣነው። ከዚህ ወይም ከሀገር ውጭ ሆነ ተታገል እንደማያወጣ ነው እኛ እንትን የምንለው። አያወጣም ደግሞ ህዝባችን ውስጥ የሆነን ነው መታገል ያለብንና ለመብታቸውና ህዝባችን ውሳኔ እዚህ ውስጥ የሆነን ነው መታገል ያለብን። ኦልሬዲ ባለፈው ከአንድ ወር በፊት ነበር አስመራ ላይ ያካሄድ ነው የድርጅቱ ሶስተኛ መስረተ ጉባኤ። ብዙ ወደ ሶስት መቶ በላይ አባላት ከተለያዩ ሀገራት ተወጣጥቶ ነው እዛ የተገናኙት። የወሰነው ውሳኔ በሰላማዊ ሁኔታ የሚገኙበት ከሆነ ወደ ጦርነት የሚገባበት ምንም አይነት ሁኔታ የለም። ስለዚህ ወደ ሀገር ገብተን ህዝባችን ማወያየትና መታገል ኦልሬዲ የራሱ የድርጅቱ ውሳኔ ነው። እሱም ተግባር ላይ እናውለዋለን።
የኢትዮጵያ መንግስት በበኩሉ ኦብነግ የደረሰበት ውሳኔ ለአገሪቱ የሚጠቅም ትልቅ እርምጃ መሆኑን አስታውቋል። ለኦብነግ የልዑካን ቡድን አቀባበል ያደረጉት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ አክለው እንዳሉት ይህ መንግስት ለተለያዩ የፖለቲካ ኃይሎች ያቀረበው ይፋ ጥሪ እያገኘ ያለው ምላሽ ማሳያ ነው።
እንግዲህ መንግስት በሀገራችን የዲሞክራሲ ምህዳሩ መጠበቡን በስፋት ከገመገመ በኋላ በሀገር ውስጥ ሆነ በሀገር ውጭ የሚንቀሳቀሱ የተፎካካሪ ፖለቲካ ፓርቲዎች ወደ ሀገራቸው ገብተው ሰላማዊ እና የሰለጠነ የፖለቲካ ትግል እንዲያደርጉ ይፋዊ ጥሪ አቅርበዋል። ይህንን ጥሪ ተከትሎ ከ ተለያዩ የተለያዩ ብሔሮችን የሚወክሉ የፖለቲካ ፓርቲዎች ገብተው በሰላም እየተንቀሳቀሱ ይገኛሉ። ከኦነግን ጨምሮ የተለያዩ ፓርቲዎች ናቸው ሲገቡ የነበሩት። በተለይ ኦነግና ኦብነግን በተመለከተ በሽብር ክሱ የተከሰሱ ፓርቲዎች ስለነበሩ የሽብር ክሱ እንዲነሳላቸው በተወካዮች ምክር ቤት ሽባሪ ድርጅትነት እንዲፋቁ ተደርጎ ፍረጃው እንዲነሳ ተደርጎ ኦነግም ከመንግስት ጋር ያለውን ድርድር ጨርሶ ወደ ሀገር ለመግባት ወስኗል። ዛሬና ነገ ውስጥ የሚገባ ነው የሚሆነው። በተመሳሳይ ኦብነግም የቀረበለትን ጥሪና ለጥሪው በጎ ምላሽ ከመስጠት ወደ ሀገር ለመግባት ወስኖ ትናንትና ማታ የኦብነግ ቃል አቀባይና ከሳቸው ጋር ያሉ ሌሎች የስራ ኮሚቴ አባላት ወደ ሀገር ገብተዋል።
ተኩስ አቁሙ ዩኒላተራል ነው የሚለው የተናጠል ነው የሚለው የኦነግ የተኩስ አቁም አሁን ያደረገው የተኩስ አቁም ይሄ ማለት ከኢትዮጵያ መንግስት ጋር በተደረገ ውይይት በቃ በአጠቃላይ የተኩስ አቁም ታውጇል ከሚል ጋር ትንሽ ይለያልና ይሄ እንዴት ነው የሚታየው እናንተ?
ዝርዝር የስምምነቱ ላይ በሂደት መግለጫ የሚሰጥበት ነው የሚሆነው። ለጊዜው ግን የተናጠል ተኩስ ማቆም ስምምነት አውጆ ነው ለሀገር እየገባ ያለው። ይሄ ለሀገራችን ትልቅ እርምጃ ነው። ለተጀመረው የለውጥ መንገድም የለውጥ ጉዞም የራሱ አስተዋጽኦ እንደሚያበረክት ይታመናል። ሀገራችን በጦርነት የምታመሰ ከርሳቶን ዜጎቿ ለዚህ ሀገር ይበጃል በሚሉት የፖለቲካ ሀሳብ ዙሪያ የሚከራከሩበት አውድ የሚከፍት አዲስ መንገድ አዲስ የሰለጠነ አግባብ በመሆኑ በመንግስት በኩል የተኩስ አቁም ውሳኔያቸውን እያደነቅን በቀጣይ ግን ወደ ሀገር ሲገቡ ከመንግስት አካላት ጋር እየተወያዩ ቀጣይ ምጆች ኖሮ ነው የሚሆነው።
አቶ ካሳሁን ድርድር ስምምነቱ ወደፊት ይገለጻል ሲሉ የተፈረመ ስምምነት አለ ማለት ነው? ውይይቶች ነበሩ? ውስጡን የተካሄዱ የተፈረሙ አሉ?
በዛ ደረጃ የለም። ነገር ግን ይፋዊ በመንግስት በኩል ጥሪ ቀርቦላቸዋል። ያንን ጥሪ አክብረው ነው የገቡት። ሀገር ውስጥ ሲገቡ ግን ውይይቶች ኖሯቸዋል ከመንግስት ጋር ስፔሻሊ ከነሱ ፓርቲ ጋር የሚኖረው ጉዳይ ላይ ለመወያየትም ነው የገቡት። የውይይት ቀጣይ ውይይቶችም እየተመቻቹ ነው ያሉት። በዋናነት ከፌደራል መንግስትና ከክልሉን ከሚመራው ግዢ ፓርቲ ሶዴፓ ጋር በቅርቡ እንደሚወያዩ ነው የሚጠበቀው። መድረኩ የሚመቻች ነው የሚሆነው።
ከዚህ በፊት የነበሩ ልምዶችን እናንሳ። አንዳንድ ፓርቲዎች ኦነግን ኦብነግን ጨምሮ ወደ ሀገር ውስጥ ገቡ ይባልና ሌሎች ሰዎች ውጭ አሉ፣ አይ አንድ ክንፍ ነው የገባው እኛን ሙሉን ድርጅታችንን የሚወክሉ ሰዎች አልገቡም በሚል እንደዚህ አይነት ተጣጋባዎች እነሱ ነበር ከዚህ በፊት። አሁን ግን በትክክል ኦብነግ የኦጋዴን ብሔራዊ ነጻ አውጪ ግንባር ለበርካታ መሳተፍ ውጭ ሆኖ በትጥቅ ትግል አማራጭ ነው ስዶ ሲንቀሳቀስ የነበረው አገር ውስጥ ገብቷል ማለት እንችላለን?
በደንብ እንችላለን። ኦብነግ ከአንድ ቀን በፊት የተኩስ ማቆም ስምምነቱን ገለጸ። ሁለተኛው ቀን ወደ ሀገር ነው የገባው የነሱ ልዑካን ቡድን አባላት ናቸው። የተወሰነ አካል በግለሰብ ደረጃ ሊቀሩ ይችላሉ። ነገር ግን ፓርቲው ወደ ሀገር የሰላም መንገዱን መርጦ ገብቷል ብሎ መናገር የሚያስደፍር ሁኔታ ነው ያለው።
ከዚሁ ከሶማሌ ክልል ጋር በተያያዘ ዜና የክልሉ ገዢ ፓርቲ የሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሶዴፓ አዲስ ሊቀመንበር መርጧል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴ ናቸው የፓርቲው ሊቀመንበር ሆነው የተመረጡት። ሰሞኑን ዋና ከተማዋን ጅጅጋን ጨምሮ በተለያዩ የሶማሌ ክልል ከተሞች በተፈጠረ በጥብጥ ንጹሃን ዜጎች መገደላቸው፣ አብያተ ክርስቲያናት መቃጠላቸው፣ በርካታ ንብረትም መውደሙ ይታወሳል። ለተፈጠረው ችግር ዋናው ምክንያት የክልሉ አመራር እንደሆነም ሲገለጽ ቆይቷል። አሁን የተደረገው ሽግሽግም የተፈጠረውን ችግር ሊቀርፍ እንደሚችል የፌደራል መንግስቱ እምነት ነው። የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ ይሄንኑን ያንጸባረቁት
እንግዲህ የሶዴፓ የስልጣን ያደረጉት ስልጣን ሽግሽግና ያጋጠመውን ቀውስ የገመገሙበት አግባብ በዋናነት ለሶዴፓ የሚታወቅ ጉዳይ ሆኖ እንደ ፌደራል መንግስት ክልሉ ሰላም እንዲሆን ክልሉ እንደትኛው ነዋሪዎቿ ለነዋሪዎች ምቹ የሆነ ክልል እንዲሆን ይፈልጋል። የህግ የበላይነት የተከበረበት ክልል እንዲሆን ይጠበቃል። ያን ለማድረግ በዋናነት ብልሽቱም የአመራር ብልሽት ነበረ። የአመራር ብልሽቱን ለማስተካከል ኢሶዴፓ ማጋጠመው ችግርም ሆነ ከችግር ለመውጣት የሚደረገው ጥረት ላይ የአንበሳ ድርሻ ያለው በመሆኑ ሰሞኑን ሰፋፊ ውይይቶች እያደረጉ ነው ያሉት። በማዕከላዊ ኮሚቴ ደረጃ የአመራር ሽግሽግም አድርገው ክቡር አቶ አህመድ ሽዴን የኢሶዴፓ ሊቀመንበር አድርገው መርጠዋል። ስለዚህ ያጋጠመውን ችግር ሊቀይር የሚችል የአመራር እርምጃ ነው የወሰደው ብሎ መገምገም ይቻላል። ስለዚህ ይህንን መንግስት ይደግፋል ማለት ነው። እንደተባለው ይሄ ግጭት ሳይፈጠር አካባቢው ለብጥብጥነት ርምስ ሳይጋለጥ ነገሮች መልክ እንዲይዙ የፌደራል መንግስት የበኩሉ ሚና ሲያደርግ ቆይቷል። ነገር ግን ከስልጣን አታይ ብልሽት ጋር በተያያዘ አመራሩ እንደ ሀገር ያለውና እንደ ህዝብ ያለው ነገር ከማስቀደም ይልቅ ስልጣን አታዩ ሲበላሽ ያጋጠመ ችግር ነው ብሎ መውሰድ ይቻላል። ዝርዝር ጉዳዮች ከጉዳቱ ጋር የተያያዘ ክልሉ መንግስት መግለጫ ይሰጣል ተብሎ ይጠበቃል። በእኛ በኩል ግን በአሁኑ ወቅት የኢትዮጵያ ሶማሌ ክልል የሰላም ሁኔታ ወደ ነበረበት ሁኔታ ተመልሷል። ቀጣይ የማረጋጋትና መልክ የማስያዝ ስራዎች ግን ኢሶዴፓ ራሱ ኃላፊነት ወስዶ እንደሚሰራ ነው የሚጠበቀው።
አብዛኛውን ጊዜያቸውን በፌዴራል መንግስት የተለያዩ ኃላፊነቶች ያገለገሉት አህመድ ሺዴ ከሶማሌ ክልል ገዢ ፓርቲ ኢሶዴፓ ወጣት አመራሮች አንዱ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ሐዲድ ውስጥ ባስገቡት የኢትዮጵያ ፖለቲካ ውስጥም ቀዳሚ ሚና እንዳላቸው ይነገራል። በርካቶች ከለውጡ ደጋፊዎች ጎራ ይመድቧቸዋል። ከጠቅላይ ሚኒስትሩ የቅርብ ሰዎች እንዳንዱም ይቆጥሯቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ እንቀበላለን፣ እንድታደርሱን እንጋብዛለን። ወደ ተከታዩ ዘገባችን ስናልፍ የትግራይ ክልላዊ መንግስት የኢትዮ ኤርትራን የሰላም ስምምነት እንደሚደግፍ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል አስታወቁ። በኢትዮጵያ ውስጥ ያለው የፖለቲካ ለውጥም ሁሉም በእኩልነት የሚመለከትና የሚያሳትፍ ሊሆን እንደሚገባውም ምክትል ርዕሰ መስተዳደሩ ተናግረዋል። ከመቀሌ ሙልጌታ ጽብሃ ዝርዝሩን ልኳል።
የትግራይ ክልል ምክትል ርዕሰ መስተዳድርና የህዝባዊ ወያነ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ ጉዳዮች በሰጡት መግለጫ በትግራይ ክልል የተለያዩ አካባቢዎች የተካሄደው ሰላማዊ ሰልፍ የህዝቡ ስነ ስርዓት አክባሪነት ያሳየ ነበር ብለዋል። በመቀለ ከተማ በተካሄደው ሰልፍ የብዙዎቹን መነጋገሪያ የሆነው ያለን እድል መከባበር ካልሆነ መበታተን ነው የሚል ሐሳብ፣ በአሁን ጊዜ ጭቆና የሚቀበል ማህበረሰብ እንደሌለና መከባበር መቅደም እንዳለበት ለመግለጽ መሆኑን ተናግረዋል።
እንከባበር ነው ይተዋል መልእክቱ ስለ ተከባብረን ሀገራችን ወደፊት መሰላት ነው። ካልተከባበርንስ ልንበታተን ነው። ለመበተን ስለተፈለገ አይደለም። ይበዛ ከሄደ ግን ችግር አለው። ለዚህ ነው እንከባበር የሚለው መልእክት የተላለፈው። የኛ አቋም ተከባብረን እንኖር ነው። ትግላችንም የትግራይ እንደዛ ነው። በእኩልነት ምን ኖርባት አገር ነው የምፈልገው ነው። አንድ የበላይ አንድ ወደታች የሚባል አናውቅም።
ሐሳቡ በዋናነት ለመከባበር ትኩረት በማድረግ የተጠቀሙበት መሆኑም አስምረውበታል። በኢትዮጵያ ያለውን ለውጥ ህወሓት አደናቃፊ ነው የሚል ሐሳብ ይነሳል ለሚል ጥያቄ የሰጡት ምላሽም ይህ የፖለቲካ ማጭበርበር ነው ብለዋል። በኢህአዴግ ውስጥ የተሻለ ለለውጥ የተጓዘ ድርጅት ካለ እርሱም ህወሓት ነው ብለዋል። የዚህ ማሳያም በኢህአዴግ የተካሄደውን ግምገማ የህወሓት አካሄድ ለሌሎች ተሞክሮ እንደሚሆን ሌሎቹ ድርጅቶች ገልጸውታል፣ ለታሪክም በድምጽ ተቀርጾ ያለ ነው ብለዋል። ምክትል ርዕሰ መስተዳድሩም ህወሓት እንደ ድርጅት ህግን ባከበረ ስርዓቱን በተከተለ መንገድ ነው ለውጥን ለማምጣት ጥረት እያደረገ ያለውም ሲሉ ተናግሯል።
መሻሻልም ካለ አሻሽለን ለውጥ እናምጣ፣ አፈረካክሰን አይደለም ወይ ምንም የለም የሚል አይደለም፣ የጨለማ ዘመን ነው በሚል አይደለም። በዓለም በፈጣን እድገቷ የምታወቅ አገር እኛ ብቻ ሳይሆን ማለት ነው ሌሎችም የመሰከሩበት አጥፈተ ለውጣ መጣሉ ለተራችልም ስለዚህ ያለውን ሁኔታ ይዞ መሄድ ላይ ነው ትግሩ ያለው
በመቀለ ከተማ የተደበቁ ሰዎች አሉ መቀለ እንዴት መደበቂያ ተሆናለች ብለው የሚናገሩ ሰዎች አሉ ለዚህስ የርሱ አስተያየት ምንድነው ተብለው ተጠይቋል ለዶክተር ደብረጽዮን መቀለ እንደሌሎች ከተሞች ማህበራዊና ኢኮኖሚያዊ እንቅስቃሴ የሚካሄድባት ከተማ እንጂ መደበቂያ ዋሻ አይደለችም ያሉት ዶክተር ደብረጽዮን የፈለገ ሰው ግን መኖር የሚችልባት ከተማ ነች ብለዋል ነገር ግን ሰርቆ በዚህ ከተማ መኖር የሚችል የለም የሰረቀ ካለም ራሳችን ለማጽዳት ስንል ለህግና አቀርባለን ሲሉ ተናግሯል በኢትዮጵያና ኤርትራ ሰላም ጉዳይ አስመልክቶ በሰጡት አስተያየትም ለሰላም ሂደቱ ውጤታማነት ህዝቡን ባሳተፈ መልኩ መሄድ እንዳለበት የድርጅታቸውን አቋም መሆኑን ገልጿል በአሁን ጊዜም አንዳንድ በድንበር አካባቢ ያሉ ሰዎች መገናኘት ጀምሯል ወታደሮችም ጭምር እየተገናኙ ናቸው ብለዋል ከዚህ ውጪ ግን ሀሃት የሰላም ሂደቱ እንደማይፈልግ በማስመሰል የተቀረጸውን ምስል ትክክል አይደለም ያሉት ዶክተር ደብረጽዮን ከመነሻውም ጀምሮ የሰላም ሂደቱን እንዲጀምር አስቀድሞ ለኢሃደግ አጀንዳ ያቀረበው ሀሃት ነው ሲሉ ተናግሯል የሰላም ሂደቱ ሀሃት አይደግፈውም የሚል ጥርጣሬም በኤርትራ መንግስት አመራሮችም እንደነበረም አንስተዋል
ኤርትራ መሪዎችም ሳይቀር ያስተውታል ግን ይሄ ምግርም አይደለም ያገሩ እንኳን ማጥያቄ ፈንታንስቶ እነሱም ትፈልጋላችሁ ይሄን ሰላም እስከማለት ነው ይሄ ግራም ያጋባ ነው ከመነሻው ሲገለጥላቸው እነሱም ግልጽ ሆነላቸው ባለፈው ሰልፍ ሲገለጥ ደግሞ የበለጠ ለሁሉም ከጫፍጫፍ ህዝብ ተሰልፎ ሰላም ትፈልጋለህ አሁንም ይግድ ነው ህዝቡ ያልተሳተፈበት የሚባል ነገር ሰላም ማምጣት ይሄ ብዙ ደም የተፋሰሰበት ህዝብ ወደ ሌላ ደም መፋሰስ ማስገባት ማለት ነው
በዚህ ወር መጨረሻ ይካሄዳል ተብሎ የሚጠበቀው የህወሓት 13ኛ ድርጅታዊ ጉባኤም ዝግጅት እየተደረገ መሆኑን ዶክተር ደብረጽዮን ተናግረዋል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለ።
የተከታተላችሁት ትገኙት የአማርኛ ድምጽ ሬዲዮ ጋቢና ቪኦኤ ዝግጅታችን ነው። ወደ መጨረሻው ዘገባችን እናልፈው። በአዲስ አበባ ለጠቅላይ ሚኒስትር አብይ አህመድ በተሰናዳ የህዝብ ድጋፍ ሰልፍ ላይ ፈንጅ አፈንድተዋል በሚል የተጠረጠሩ ሰዎች ላይ አቃቤ ህግ ክስ አደራጅቶ እንዲያቀርብ የመጀመሪያ ደረጃ ፍርድ ቤት ፈቀደ። የፌደራሉ ፍርድ ቤት የአዲስ አበባ ፖሊስ ምክትል ኮሚሽነርን ጨምሮ የሌሎች የፖሊስ መኮንኖችን የዋስትና ጉዳዮች ለመወሰን ለነገ ቀጠሮ ይዟል። መለስካቸው አማሃ ከአዲስ አበባ ተከታዩን አድርሶናል።
ሰኔ 16 ቀን 2010 ዓ.ም ምረት በመስቀል አደባባይ የአዲስ አበባና የአካባቢው ህዝብ ለጠቅላይ ሚኒስትር አብይ አህመድ ድጋፍ ባሳየው ትዕይንት ላይ የቦምብ ጥቃት በመሰንዘር የተጠረጠሩ ሰዎችን ጉዳይ ፖሊስ ምርመራውን አጠናቆ ለጠቅላይ አቃቤ ህግ አስረክቧል። በዚሁ መሰረት ጥላሁን ጌታቸው የተባለ ተጠርጣሪ ቦምቡን በማፈንዳት ብርሃኑ ጃፋር ደግሞ ቦምቡን ለጥላሁን ጌታቸው በመስጠትና ሌሎችን ተጠርጣሪዎችን በመኪና ወደ መስቀል አደባባይ በማጓጓዝ ተጠርጥረዋል። አቃቤ ህግ ከፖሊስ የተረከበውን የምርመራ ውጤት መሰረት በማድረግ ክስ አደራጅቶ ለማቅረብ የ15 ቀን ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ተጠርጣሪዎቹ በበኩላቸው የዋስ መብታቸው ተጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ ጠይቀዋል። ፍርድ ቤቱ የሁለቱንም ወገን ክርክር አዳምጦ የተጠርጣሪዎቹን የዋስ መብት ጥያቄ በማለፍ ክሱን በሰባት ቀናት ውስጥ አደራጅቶ እንዲመሰርት አዟል። ተጠርጣሪዎቹም በማረፊያ ቤት ይቆዩ ብለዋል። ጥቃቱ በተፈጸመበት ዕለት በቸልተኝነት የተጠረጠሩት የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር አቶ ግርማ አሰፋን ጨምሮ 11 የፖሊስ መኮንኖችም ፖሊስ ምርመራውን ማጠናቀቁን ጠቅላይ አቃቤ ሕግ ገልጾ የተጠርጣሪዎቹን የዋስትና መብት እንደማይቃወምም ገልጿል። ፍርድ ቤቱም በተጠርጣሪዎቹ የዋስትና ጥያቄ ላይ ብይኑን ለመስጠት ለነገ ጠዋት 3 ሰዓት ቀጥሯል። ሰኔ 16 ቀን 2010 መስቀል አደባባይ ተደርጎ በነበረው የድጋፍ ሰልፍ በተሰነዘረው ጥቃት የሁለት ሰዎች ሕይወት ማለፉና በመቶዎች የሚቆጠሩ ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። መለስካቸውና ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እንግዲህ የዛሬው የጋቢና ፕሮግራማችን ወደዚሁ ወደ መጠናቀቁ ተዳርሷል።
አዎ፣ ፌስቡክ አት ያማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
እናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግደመን። ዝግጅታችንን በቴክኒክ የመራልን ዳምብራውን ነው። መልካም ምሽት። በነገው ጉዞ እንገናኝ።
ኩን ራዲዮ ሰገለ አሜሪካቲ